የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 30 2014 ዓ.ም ዝግጅታችን ጀመረ። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ዛሬ ትላንትና ደሴንና ኮምቦልቻን ጎብኝተዋል።
አስገድዶ መድፈር፣ ተማሪዎች በተመሳሳይ ሁኔታ ከትምህርት ገበታ በመቋረጡ የደረሰባቸው በደል ስለነበረ ጉዳቱ ከደረሰባቸው ሴቶችና ሲቪሊያንም ጋር ቁጭ ብለው ለመነጋገር እድል አግኝተዋል።
ምክትል ዋና ጸሐፊዋ በደሴና በኮምቦልቻ ያደረጉትን ጉብኝት አስመልክቶ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ደጀን የሰጡትን ማብራሪያ ቀንጨብ አድርገን ነበር ያስደመጥናችሁ። በትላንትናው ዕለት ደግሞ በትግራይ መቀሌ ከተማ ጉብኝት ማድረጋቸውን መረጃ አግኝተናል። እነዚህን የተመለከቱ ዘርዘር ያሉ ዘገባዎች ከዜናው በኋላ ይዘን እንመለሳለን። የአፍሪካ ህብረት 35ኛው የመሪዎች ጉባኤ በአህጉሪቱ ወቅታዊ ፈተናዎች ዙሪያ ውሳኔዎችን በማሳለፍ ተጠናቋል። በሶማሌ ክልል ከድርቁ ጋር ተያይዞ ከሶማሊያ ድንበር አቋርጠው የሚመጡ ስደተኞችን በተመለከተ ስጋት እንዳለና የመፍትሄ ሀሳቦች ተያይዘው የተጠቆሙበት ዘገባም አለን። ሌሎች በርከት ያሉ ቅንብሮችንም ለምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለሰዓቱ የያዝነውን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በሩሲያና ዩክሬን ድንበር ላይ ያለው የግጭት ስጋት ዛሬ በሞስኮና በዋሽንግተን በተናጥል የተካሄዱ ንግግሮች ዋነኛ የትኩረት አጀንዳዎች ነበሩ። ሞስኮ ላይ የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የፈረንሳዩ አቻቸው ኢማኑኤል ማክሮን ተገናኝተው ሲነጋገሩ፣ በዋይት ሀውስ ደግሞ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የጀርመኑ መራሄ መንግስት ቻንስለር ኦላፍ ሹልስን ተቀብለዋል። ከዋይት ሀውስ የተገኘ ዜና እንዳመለከተው ባይደንና ማክሮን ትላንት እሁድ በስልክ መነጋገራቸውንና ሩሲያ በዩክሬን ድንበሮች ላይ የምታካሄደውን ወታደራዊ ፍጥጫ ለማምከን በታለሙ ዲፕሎማሲያዊ ጥረቶች እንዲሁም የዩክሬንን ሉዓላዊነትና ግዛታዊ አንድነት አስመልክቶ ያላቸውን ድጋፍ ማረጋገጣቸውን አመልክቷል። ማክሮን ባለፈው ሳምንት በሰጡት አስተያየት ቅድሚያ ትኩረት የሚያደርጉት ከሩሲያ ጋር ለሚደረጉ ንግግሮችና እየተባባሰ ያለውን ሁኔታ ማርገብ ለሚያስችሉ ጉዳዮች መሆኑን ተናግረው ነበር። በሌላ ዜና የጀርመኑም ቻንስለር በመጪው ሳምንት ወደ ሞስኮና ኪየቭ ተመሳሳይ ጉዞዎችን ለማድረግ እቅድ መያዛቸው ተዘግቧል። ግጭቱን ለማስቀረት የተያዙ ዲፕሎማሲያዊ ጥረቶች እየተካሄዱ ያሉት ሩሲያ በዩክሬን የምትፈጽመው ወረራ በማንኛውም ጊዜ ሊከሰት ይችላል የሚለውን ማስጠንቀቂያ ዩናይትድ ስቴትስ እያሰማች ባለችበት ወቅት ነው። የዩናይት ስቴትሱ የብሔራዊ ደህንነት አማካሪ ጄክ ሱሊቫን ትላንት እሁድ ለኤንቢሲ ቴሌቪዥን ጣቢያ ሚት ዘ ፕሬስ ለተሰኘው ፕሮግራም በሰጡት አስተያየት ነበር ይህን ያሉት። ሱሊቫን ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባደረጉትም ሌላ ቃለ ምልልስ ሩሲያ በማንኛውም ሰዓት በዩክሬን ላይ ወታደራዊ እርምጃዎችን ልትወስድ ወይም በሁለት ሳምንታት ውስጥ ሊሆን ይችላል ሲሉ፣ ሞስኮ 70% የሚሆነውን አጥቂ ኃይሏን ማዘጋጀቷን የዩናይት ስቴትስ የደህንነት ባለስልጣናትም ግምገማ ጠቅሰው ተናግረዋል። በሩሲያና በዩክሬን ፍጥጫ በዚህ ሰዓት የሚታወቁ ጉዳዮች፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከፕሬዚዳንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ መገኘታቸው፣ ነገ ማክሰኞ ወደ ኪየቭ ማቅናታቸው፣ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እና የጀርመኑ መራሄ መንግስት ኦላፍ ሹልዝ በዋይት ሀውስ ሩሲያ በዩክሬን ላይ የደቀነችውን የጦርነት አደጋ ለማስቀረት በታለሙ የጋራ ጥረቶች ተጨማሪ እርምጃዎች ላይ ይወያያሉ። ሩሲያ ዩክሬንን ከወረረች 50,000 ያህል ሰው ሊያልቅና ሊቆስል እንደሚችል ተንታኞች ይናገራሉ። 5 ሚሊዮን ያህል ህዝብም አገር ለቆ ሊሰደድ እንደሚችል እናም ይህ በአውሮፓ ከፍተኛ የሰብአዊ ቀውስ አደጋ ሊከስት እንደሚችል ተንታኞቹ ጨምረው ተናግረዋል። ሩሲያ የአየር ኃይሏ ከቤላሩስ የአየር ኃይል ጋር ላደረጉት የጦር ልምምድ ሁለት የረጅም ርቀት ተወንጫፊ ኒውክለር ተሸካሚ የኤስዩ 30 ኤስኤም ቦምብ ጣይ ጀቶች ልካለች። የጦር ልምምዱ ለአራት ሰዓታት የዘለቀ ሲሆን ካለፈው ወር አንስቶም ያሁኑ ሶስተኛው መሆኑ ነው። ሩሲያ ከዩክሬን ድንበር አቅራቢያ ያሰማራቻቸውን ወታደሮቿንና ያከማቸችውን የጦር መሳሪያ እንድታስወጣ ምዕራባውያን እየጠየቁ ሲሆን፣ ሞስኮ በበኩሏ ኔቶ በምስራቅና መካከለኛው አውሮፓ የሚያደርገውን እንቅስቃሴና መስፋፋት እንዲገታ የሚል ሐሳብ ትገፋለች። ሩሲያ በተጨማሪም የምዕራቡ ዓለም የወታደራዊ ጥምረት የዩክሬንን አባልነት ጥያቄ ውድቅ እንዲያደርግ በሚለው ጥያቄዋ ብትጸናም፣ ዩናይትድ ስቴትስ በበኩሏ ጨርሶ የማይታሰብ ብለዋለች። የእስራኤልና የፍልስጤም የህዝብ ተወካዮችና ታዋቂ ግለሰቦች በመካከለኛው ምስራቅ የሰላም ጥረቶች ለአስርታት አጣብቂኝ ውስጥ ከቆየው አለመግባባት ያስወጣና ወደፊት ያራምድ ዘንድ ተስፋ ያሳደሩበትን የሁለት መንግስታት ኮንፌዴሬሽን ሀሳብ አዲስ ረቂቅ አቀረቡ። በርካታ አወዛጋቢ ሀሳቦችን ያካትተው እቅድ በሁለቱም በኩል ካሉ መሪዎች ዘንድ ድጋፍ ያገኝ እንደሆን ግን እስካሁን ግልጽ አይደለም። ይሁንና ግጭቱን አስመልክቶ የሚካሄዱ ክርክሮችን ለመቅረጽ ሊረዳ ይችላል ተብሏል። በያዝነው ሳምንት ለአንድ የዩናይት ስቴትስ ከፍተኛ ባለስልጣንና ለተባበሩት መንግስታት ዋና ጸሐፊ እንደሚቀርብም ተጠብቋል። እቅዱ በአብዛኛው እስራኤል እንደ አውሮፓውያን ዘመን አቆጣጠር በ1967 የመካከለኛው ምስራቅ ጦርነት ወቅት በኃይል በያዘቻቸው የዌስት ባንክ፣ ጋዛና ምስራቃዊ ኢየሩሳሌም ግዛቶች የፍልስጤም ነጻ ግዛት እንዲመሰረትም ይጠይቃል። እስራኤልና ፍልስጤም ሁለት የተለያዩ ነገር ግን ጸጥታና መሰረተ ልማትን በሚመለከቱ እንዲሁም ሌሎች በሁለቱም ህዝቦች ፍላጎት ላይ ተጽዕኖ በሚያሳድሩ ጉዳዮች ዙሪያ በከፍተኛ ደረጃ መተባበር የሚፈቅድ መንግስታትም ሊኖራቸው ይችላል ይላል እቅዱ። እቅዱ በተጨማሪም በእስራኤል በተያዘው የዌስት ባንክ ቁጥራቸው 500,000 የሚደርስ አይሁድ ሰፋሪዎችም ባሉበት መቆየት እንዲችሉ ይፈቅዳል። በድንበሩ አቅራቢያ ያሉ ግዙፍ ሰፈሮችም በተናጥል በሚደረጉ የመሬት ልውውጦች በእስራኤል ስር እንዲካለሉ ይጠይቃል። በሌላ በኩል በእቅዱ መሰረት በማዕከላዊ ዌስት ባንክ የሚኖሩ ሰፋሪዎች ቋሚ የፍልስጤም ነዋሪ የመሆን አሊያም ወደ ሌላ አካባቢ የመዛወር አማራጭ ይሰጣቸዋል። እንደ አውሮፓውያን የዘመን አቆጣጠር በ1948 እስራኤል በተዋቀረችበት ወቅት በተካሄዱ ጦርነቶች የመፈናቀል ሂደቱን ተከትሎ የተፈጠሩ ተመሳሳይ ቁጥር ያላቸው ፍልስጤማውያን በእስራኤል ቋሚ መኖሪያ ፈቃድ ያላቸው የፍልስጤም ዜጎች እንዲሆኑ አሊያም ወደ ሌላ አካባቢ የመዛወር ዕድል እንዲኖራቸው ይፈቅዳል። አዲሱ ውጥን በአመዛኙ እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም የቀድሞ ባለስልጣናትን ጨምሮ በታዋቂ እስራኤላውያንና ፍልስጤማውያን የተቀረጸው መጠነ ሰፊና ሁሉን አቀፉ የጄኔቫ ስምምነት በመባል የሚታወቀው ላይ የተመሰረተ የሰላም እቅድ ነው። 100 የሚደርሱ ገጾች ያለው የኮንፌዴሬሽን እቅድ ልዩ ትኩረት የሚሹ ዋና ዋና ጉዳዮችን ለመቅረፍ የሚያስችሉ ዝርዝር ምክር ሀሳቦችንም አካቷል። የጄኔቫ እቅድ በመባል የሚታወቀውን ያን የቀደመ ውጥን በተባባሪነት ያቋቋሙት የቀድሞ የእስራኤል ከፍተኛ ባለስልጣንና የሰላም ተደራዳሪ ዮሲ ቤይሊን ሰፋሪዎችን በጅምላ የማውጣት ሀሳብን መተው እቅዱን ተቀባይነት ያሰጠዋል ብለዋል። የእስራኤል የፖለቲካ ስርዓት በተለያዩ አካባቢዎች በሰፈሩና በደጋፊዎቻቸው የበላይነት የተያዘ ሲሆን ዌስት ባንክን የመጽሐፍ ቅዱስ መሠረት እንዳላትና ታሪካዊ የአይሁድ ሕዝብ ማዕከላዊ ግዛት የእስራኤል ዋና አካል አድርገውም ይመለከታሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው ሳምንት በናይጄሪያ በአንዲት ነዳጅ ማከማቻ መርከብ ላይ በደረሰ ፍንዳታ የሶስት ሰዎች ሕይወት ማለፉን ኩባንያው ዛሬ አስታወቀ። ኤፍፒኤስኦ ትሪኒቲ ስፕሪት የተባለችውና በነዳጅ ማመንጨት ስራ ጭምር የተሰማራችው ይህች መርከብ በደረሰባት አደጋ ወቅት በስራ ላይ የነበሩ ሌሎች አራት የመርከቢቱ ሰራተኞችም እስካሁን የገቡበት ያለመታወቁን ኩባንያው ዛሬ ይፋ አድርጓል። የናይጄሪያው ሼባ የነዳጅ ፍለጋና አምራች ኩባንያ ጨምሮም ባለፈው ረቡዕ ፍንዳታው በደረሰበት ወቅት መርከቢቱ ላይ 10 ሰራተኞቿ እንደነበሩና ሶስቱ ባለፈው ሳምንት በሕይወት ሲገኙ፣ ትላንት እሁድ ደግሞ ሌሎች 3 ሰዎች ሕይወታቸው አልፎ መገኘታቸውን አስታውቋል። ቅድሚያ ትኩረታችን አሁንም እስካሁን የገቡበት ያልታወቁትን አራቱን የመርከቢቱን ሰራተኞች ፈልጎ ማግኘትና ደህንነታቸውን ማረጋገጥ ነው ብሏል ኩባንያው። የነዳጅ ማመንጨት ማከማቻና የማራገፍ ስራዎችን የምታከናውነው መርከብ በፍንዳታው ወቅት ነዳጅ በማውጣት ስራ ላይ እንዳልነበረችም ታውቋል። በኮቪድ ሳቢያ ሌሎች የሕክምና ቀጠሮቻቸውን ያዘገዩ ሰዎች ወደ ብሔራዊ የጤና አገልግሎት ተቋም መጥተው እንዲታከሙ የሚፈልጉ መሆናቸውን የብሪታንያው ጤና ሚኒስትር አስታወቁ። የጤና ሚኒስትሩ ሳጅድ ጃቪድ ለስካይ ኒውስ በሰጡት በዚህ አስተያየታቸው ሁሉም ህሙማን እንዲመጡ ፈልጋለሁ፣ ምክንያቱም ተቋማችን ተዘጋጅቶ የሚጠብቃቸው መሆኑን እንዲረዱ ስለምሻ ነበር ያሉት። ሚኒስትሩ አክለውም ቁጥራቸው ከ8 እስከ 9 ሚሊዮን የሚደርሱ ሰዎች የተቋሙ ሰራተኞች የኮቪድ ታማሚዎችን በመርዳት ስራ ተጠምደው ስለነበር ባሉበት እንዲቆዩ ተጠይቀው እንደነበር አስታውሰው፣ አሁን ግን ብሔራዊ የጤና አገልግሎት እንዲጠባበቁ አቆይቷቸው የነበሩትን ህሙማን ለመርዳት ዝግጁ ነው ብለዋል። በኢንዶኔዥያ ጃቫ ደሴት በባህር ዳርቻ ለመዝናናት ይጓዙ የነበሩ የፋብሪካ ሰራተኞችን አሳፍሮ ሲጓዝ የነበረ አንድ የአስጎብኚ ድርጅት አውቶቡስ ላይ በደረሰ አደጋ እስካሁን የ13 ሰዎች ህይወት ማለፉንና ሌሎች ቁጥራቸው የበዙ ሰዎች መቁሰላቸውን ፖሊስ አስታወቀ። 47ቱን መንገደኞች አሳፍረው ከማዕከላዊ ጃቫ ሱኮ ሃርጆ ወደ አጎራባች ዮጊያ ካርታ ግዛት ቤተሰቦች ተሰባስበው ወደሚጠብቁበት ስፍራ በማቅናት ላይ የነበረው አውቶቡስ ሾፌሩ ተሽከርካሪውን መቆጣጠር እንደተሳነውና ቁልቁለት መንከባለሉን ባለስልጣናቱ ትላንት ማምሻው ላይ በሰጡት አስተያየት አስታውቀዋል። ያነጋገርናቸው የአይን እማኞች እንደገለጡልን ሾፌሩ ተሽከርካሪውን ለመቆጣጠር ጥረት በማድረግ ላይ ሳለ ከቁጥጥሩ እንደወጣበትና ክፉኛ መረበሽ ይታይበት እንደነበር፣ ይህም ተሽከርካሪውን ለማቆም የሚረዳው ፍሬን መስራት ማቆሙን አመላካች ነበር ሲሉ አንድ ባንቱ የተባለች አደጋ የደረሰበት ስፍራ የምትገኝ ወረዳ ፖሊስ ኃላፊ ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዜናው እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 30 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን በማቀናበር ላይ ይገኛል። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እናልፋለን። ዛሬ ደሴንና ኮምቦልቻን የጎበኙት የቀድሞ የናይጄሪያ ፕሬዚዳንትና የአፍሪካ ቀንድ የአፍሪካ ልዩ የህብረቱ ልዩ ልዑክ ኦሊሴጉን ኦባሳንጆ ቆይታቸው የተደበላለቀ ስሜት እንደፈጠረባቸው ተናገሩ። አመራሮቹን አግኝቻለሁ፣ እናም የውዝግብ ምንጭ ተደርገው የሚቆጠረው ምንም ይሁን በቀላሉ ሊፈታ እንደሚችል ተስፋ ሰጥተውኛል፣ ደስታንም ሰጥቶኛል ብለዋል። በተመለከትኩት በሰው ህይወትና ንብረት ላይ በደረሰው አላስፈላጊ ጉዳት መጠንም አዝኛለሁ። ይህን ጉዳት ማስቀረት ይቻል ነበር እና እየተመለስኩ ያለሁት በተደበላለቀ ስሜት ውስጥ ሆኜ ነው ብለዋል። የደረሰው የህይወትና ንብረት ጥፋት እንዳሳዘናቸውም ገልጸዋል። በሌላ ዜና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ትላንት ደሴንና ኮምቦልቻን ጎብኝተዋል። ወደ መቀሌም ማምራታቸው ታውቋል። ምክትል ዋና ጸሐፊዋ በደቡብ ወሎ ኮምቦልቻ ጉብኝት ማድረጋቸውን ተከትሎ ለጋዜጠኞች መግለጫ የሰጡት የክልሉ ምክትል ርዕሰ መስተዳድር ዶክተር ጌታቸው ደጀን ጉዳት የደረሰባቸውን ቦታዎች እንዲጎበኙና በተለያየ መልኩ የተጎዱ ሰዎችን፣ ጾታዊ ጥቃት የደረሰባቸውን ሴቶች እንዲያነጋግሩ መደረጉን ለጋዜጠኞች ገልጸዋል። ይህንን ዘገባ በተመለከተ መስፍን አራጌ ያደረሰን ዘገባ አለ፣ እንደሚከተለው ይቀርባል።
አምስተኛዋ የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና ጀን መሐመድ በህወሓት ኃይሎች ከወር በላይ በቁጥጥር ስር ውላ ወደ ነበረችውና የደቡብ ወሎዋ የኢንዱስትሪ ከተማ ኮምቦልቻ ሲገቡ የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር ዶክተር ጌታቸው ደጀንን ጨምሮ የተለያዩ አመራሮች አቀባበል አድርገውላቸዋል። ለጋዜጠኞች ክፍት ባልነበረው ውይይት ምክትል ዋና ጸሐፊዋ ከሚመለከታቸው የመንግስት አመራሮች በጦርነቱ ጉዳት ከደረሰባቸው የህብረተሰብ ክፍሎች ጋር ተገናኝተው መምከራቸው ተነግሯል። በህወሓት ኃይሎች ተፈጸሙ የተባሉ የጅምላ መቃብሮችን፣ ዘረፋና ውድመት እንደደረሰበት የተነገረውን የኮምቦልቻ ፖሊቴክኒክ ኮሌጅንም ጎብኝተዋል። የክልሉ ምክትል ርዕሰ መስተዳደር ዶክተር ጌታቸው ደጀን ከመንግስታቱ ድርጅት ምክትል ዋና ጸሐፊ ጋር የነበራቸው ውይይት ፍሬያማ እንደነበር ገልጸዋል።
የጠፋው ጥፋት ምን ያህል እንደሆነ ለማየት ሞክረናል። በክልላችን ውስጥ ባሉ 7 ዞኖች የትግራይ ወራሪ ኃይል ተቆጣጥሯቸው የነበሩ መሆናቸውን በዚህ ውስጥ የነበሩ ህዝቦች ከለት የምግብ አቅርቦት ጀምሮ ከባድ ችግር ውስጥ እንደነበሩ፣ የጤና አገልግሎት የማያገኙ፣ የምግብ አገልግሎት የማያገኙ፣ በአጠቃላይ ማህበራዊ እንቅስቃሴያቸው የትግራይ ወራሪ ኃይል በነበረበት ጊዜ ተቋርጦ የነበረና ከፍተኛ የሆነ የስነ ልቦና ስብራት እንደደረሰባቸው፣ በነበረው ግጭትም በርካታ ሲቪሊያን በጦርነቱ መጎዳታቸውን መሞታቸውን ተገንዝበዋል። ከዚህ በተጨማሪ በሴቶች ላይ የደረሰ ጥቃት አለ። አስገድዶ መድፈር፣ ተማሪዎች በተመሳሳይ ሁኔታ ከትምህርት ገበታ በመቋረጥ የደረሰባቸው በደል ስለነበረ ጉዳቱ ከደረሰባቸው ሴቶችና ሲቪሊያንም ጋር ቁጭ ብለው ለመነጋገር እድል አግኝተዋል።
በክልሉ የህወሓት ኃይሎች አድርሰውታል ያሉትን ሰብአዊና ቁሳዊ ጉዳት ምክትል ዋና ጸሐፊዋ እንዲገነዘቡት በተንቀሳቃሽ ምስል ጭምር የታጀበ ማብራሪያ መሰጠቱን አመልክተዋል።
7 ሚሊዮን በላይ ህዝብ ነው በቁጥጥር ስር የነበረው። የተባበሩት መንግስታት የተለያዩ ድርጅቶች ያደረጉት የነበረው ድጋፍ እምብዛም እንዳልነበረ ገልጸንላቸዋል። ቢያንስ ከዚህ በፊት የደረሰው የልብ ስብራት እንዳይቀጥል እነሱም ቢሆን ካሉላዊ አሰራር ነጻ እንዲሆኑ ሁሉንም በእኩልነት እንዲያገለግሉ ለመንገር ሞክረናል። እነሱም የሚቻለውን ሁሉ ድጋፍ እናደርጋለን። ዘላቂ ሰላም እንዲመጣም ድጋፍ እናደርጋለን የሚል ሀሳብ ወስደዋል። እዚህ ከኛ ቀጥለው ወደ ትግራይ እንደሚሄዱም ገልጸውልናል።
ዓለም አቀፉ ማህበረሰብን ጨምሮ ታዋቂ የፖለቲካ ሰዎች በህወሓትና በኢትዮጵያ መንግስት መካከል የተፈጠረው ደም አፋሳሽ ግጭት እንዲቀረፍ ተዋጊዎቹ ለውይይት እንዲቀመጡ ጥሪ ሲያደርጉ መቆየታቸው ይታወሳል።
በሌላ በኩል ምክትል ዋና ጸሐፊ አሚና መሐመድ ትላንት በመቀሌ ከተማ ጉብኝት ማድረጋቸውን በአይደር ሪፈራል ሆስፒታልም ተገኝተው በሆስፒታል ያለውን የመድኃኒት እጥረት ማየታቸውንና በተጨማሪም በተፈናቃዮች ማዕከልና ጾታዊ ጥቃት የደረሰባቸውን ሴቶች እንደ ጎበኙ ዘጋቢያችን ሙልጌታ ጽሀ ከመቀሌ ባደረሰን ዘገባ መረጃውን አካፍሎናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የሰኞ ምሽት ዝግጅታችን ነው። በነገራችን ላይ አድማጮች፣ ቀደም ሲል የአስተላለፍላችሁን የመስፍን አራጌ ዘገባ በምስል የታጀበ ዘገባ በዌብሳይታችንና በማህበራዊ ድረገጻችን ላይ መከታተል ትችላላችሁ። በአጋጣሚ ለእኛ ለምሽቱ ዝግጅታችን ሳይደርስ ቀርቶ ነው በድምጽ ብቻ ያካፈልናችሁ። ዌብሳይታችንን ጎብኝት አድርጎ በምስል ለመከታተል ወደ ተከታዩ ዘገባችን እንለፍ። የአፍሪካ ህብረት 35ኛው የመሪዎች ጉባኤ በአህጉሪቱ ወቅታዊ ፈተናዎች ዙሪያ ውሳኔዎችን በማሳለፍ ተጠናቋል። አዲሱ የህብረቱ ሊቀመንበር የሴኔጋል ፕሬዚዳንት ማኪ ሳል ጉባኤው መጠናቀቁን ተከትሎ በሰጡት መግለጫም በተለይ የሰላምና የጸጥታ ችግር ምክንያት የሆኑ ጉዳዮች ላይ ትኩረት እንደተሰጣቸው ገልጸዋል። በአህጉሪቱ እየተለመደ የመጣው የመፈንቅለ መንግስት ተግባር በምንም መልኩ ተቀባይነት እንደሌለውም በአጽንኦት አብራርተዋል። በህብረቱ ጉባኤ ላይ የአሜሪካ ድምጽ አስተያየታቸውን የጠየቃቸው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰርና ዳይሬክተር የሆኑት ዶክተር ዮናስ አዳዬ አፍሪካ ውስጣዊ ችግሮቿን በውስጣዊ መፍትሄ ካልፈታች ለዘመናት የዘለቀው የሰላምና ጸጥታ ችግር መፍትሄ እንደማያገኝ ይገልጻሉ። ኬኔዲ አባተ ነው ዘገባውን ያደረሰን።
የመሳሪያ ድምጾችን በጣት በሚቆጠሩ ዓመታት ጊዜ ውስጥ ዝም የማሰኘት ግብ ባነገበችው አፍሪካ ችግሩ ይበልጥ እየተባባሰ መሄዱ ዛሬም የአህጉሪቱ መሪዎች የሰላምና ጸጥታ ጉዳይ ላይ ትኩረታቸውን እንዲያደርጉ አስገድዷል። መሪዎቹ በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ ቅዳሜና እሁድ ለሁለት ቀናት ባደረጉት 35ኛው መደበኛ ጉባኤያቸው በዚሁ የሰላምና ጸጥታ ቀውስ መንስኤ በሆኑ ጉዳዮች ዙሪያ ዋነኛ አጀንዳ ይዘው መወያየታቸውን አዲሱ የህብረቱ ሊቀመንበር የሴኔጋል ፕሬዝደንት ማኪ ሳል ከጉባኤው ማጠቃለያ በኋላ በሰጡት መግለጫ ተናግረዋል።
ፒስ ሴኩሪቲ ስታቢሊቲ
ሰላም ደህንነትና መረጋጋት ሽብርተኝነትን መዋጋት ወታደራዊ መፈንቅለ መንግስቶች በአህጉራችን ማንሰራራታቸው አስቸኳይ ጉዳዮችን ናቸው። በአህጉራችን ሰላምን ለማረጋጋት እነዚህ ጉዳዮች የተናጠልና የጋራ መፍትሄ ይሻሉ። የህብረታችን ቀዳሚ አጀንዳዎችም እነዚህ ናቸው። ምክንያቱም የህዝባችንን የኑሮ ሁኔታና የሀገራችንን ቀጣይ ጣፈንታ የሚወስኑ ናቸው ነው ያሉት። ፕሬዝዳንት ማኪሳል ከዘረዘሯቸው አጀንዳዎች መካከል የመፈንቅለ መንግስት ጉዳይ ልዩ ትኩረት የተሰጠው ሲሆን ድርጊቱን ለመፈጸም የሚቀርብ ማንኛውም ምክንያት ተቀባይነት እንደማይኖረው ስምምነት መደረሱንም አብራርተዋል።
We have problem of unemployment, the problem of trade unions.
የስራ አጥነት ችግሮች አሉብን። የንግድ ማህበራት ችግሮች፣ የተሻለ የኑሮ ሁኔታና የደሞዝ ጥያቄ እንዲሁም የመሳሰሉ በመላው ዓለም ያሉ ችግሮች ናቸው። የደህንነትና የሽብርተኝነት ችግሮችም እንዲሁ። እነዚህ ሁሉ ወታደሮች ነፍጥ እንዲያነሱና በመፈንቅለ መንግስት ፍርሃት እንዲቀይሩ ምክንያት ሊሆኑ አይችሉም። ስለዚህ የአፍሪካ ህብረት ይህገ መንግስታዊ በሆነ የመንግስት ለውጥ ዙሪያ ጥብቅ እርምጃ መውሰድ እንዳለበት አምናለሁ። የድርጊቱ ፈጻሚዎችም ተጠያቂ መሆን አለባቸው። የኢኮኖሚና ሌሎች ማዕቀቦችን በማድረግ ድንበርና የአየር ክልልን በመዝጋት እነዚህ ሀገራት አፋጣኝ እርምጃም ሊወሰድባቸው ይገባል። ምክንያቱም ዲሞክራሲን ለማረጋጋት ብዙ ኢንቨስት አድርገናል፣ ብዙ እየጣርንም ነው ብለዋል። ይህ ህገ መንግስታዊ የመንግስት ለውጥ ከአመታት በኋላ ጎልቶ በታየበት ባለፈው አንድ አመት ጊዜ ውስጥ ብቻ በአራት የአፍሪካ ሀገራት የተሳካ መፈንቅለ መንግስት ሲካሄድ አንድ ሙከራ ደግሞ ከሽፏል። ድርጊቱ የተፈጸመባቸው አራቱ ሀገራትም ከህብረቱ አባልነት ታግደዋል። እንደተለመደው የኮቪድ-19 ወረርሽኝን ለመከላከል ተጨማሪ ጥረት ማድረግ፣ በአፍሪካ ሀገራት መካከል የሚደረግ የንግድ ልውውጥን ማሳደግ፣ የመሰረተ ልማት ፈንድን ከፍ ማድረግ፣ የግሉን ዘርፍ መደገፍና መሰል የማህበራዊ ኢኮኖሚያዊ ተግባራት ልዩ ትኩረት እንዲሰጣቸው መሪዎቹ መስማማታቸውን ጠቁመዋል። የአህጉሪቱ ችግሮች ታዲያ ከመቀረፍ ይልቅ እየተባባሱ የመሄዳቸው ምክንያት ምንድነው ለሚለው ጥያቄ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰር እና ዳይሬክተር የሆኑት ዶክተር ዮናስ አዳዬ ተከታዩን አስተያየት ሰጥተዋል።
ክፍተቱ በጣም ውስብስብ ነው። በዋናነት ግን አለባብሶ ቢያሱ ባረም ይመለሱ ነው። ከስር መሰረቱ ስላልተጠና ሁልጊዜ በላይ በላዩ እሳት ማጥፋት አካሄድ ስለነበረ እስካሁን ያለው በጥናት የተመሰረተ መሰረታዊ ነገሮችን አድረስ የሚያደርግ እነዚያን ነገሮች እየለቀሰ እያወጣ ለዚህ ችግር መፍትሄ እንዲህ ነው ብለው ከማየት ይልቅ ወዲያው ችግሩ በተፈጠረ ለምሳሌ መፈንቅለ መንግስት የተካሄደ እሱን በተመለከተ ውግዘት፣ ከዚያ መፈንቅለ መንግስት የተካሄደበት ሀገር መሪዎች ወደ ስብሰባ እንዳይመጡ ማድረግ፣ ይሄ ምንም ሊያደርግ አይችልም። በዋናነት መሪዎች በጥልቀት ነገሮችን መርምረው ታሪካዊ ለሆኑ ችግሮቻችን ምክንያቱም ችግሮቻችን የኮሎኒያል ድንበሮች ናቸው ያሉን የኮሎኒያል ኮፒ የሆኑ ጋቨርነንስ ለምሳሌ እያንዳንዱ ሀገር ያለው ጋቨርነንስ ሲስተም ወይም አስተዳደር አመራሩ ከምዕራባውያን ኮፒ የተደረገ ነው። ስሙ ኤዩ ራሱ ከኤዩ እየተቀዳ ነው። እና በዋናነት ውስጣዊ ችግሮቻችን ለመፍታት ውስጣዊ መፍትሄ አለማበጀታችን ነው። የፖለቲካ ቁርጠኝነት፣ የአመራር ቁርጠኝነት አለመኖር አለ። ስለዚህ አሁንም መልሰው እንደገና የሰላምና የደህንነት ወይም የጸጥታ ጉዳይ አጀንዳ ይሆናል።
የአህጉሪቱን ችግሮች ለመፍታት ስላለው አማራጭም ዶክተር ዮናስ ሀሳባቸውን አጋርተዋል።
ተስፋ አለ። ተስፋው አንደኛ ህዝቡ ራሱ እየነቃ መጥቷል። ለምሳሌ የኖሞር እንቅስቃሴ በቃን እንቅስቃሴ በቃን ቅኝ አገዛዝ እያንዳንዱ አፍሪካዊ አሁን በእርግጥ እንቅስቃሴ ጀመሩ አሉና እጃ ዞር አንገዛም ከእንግዲህ ወዲህ ብሎ መነሳት፣ ሁለተኛ በአፍሪካ ውስጥ የሰላም ባህል እንዲገነባ በትምህርት ካሪክለም ውስጥ የሰላም ትምህርት ማስተማር ከቤተሰብ ጀምሮ ሰላምን ባህል ማድረግ፣ ሶስተኛ መሪዎች የስልጣን ምንጫቸው ቅኝ ገዢዎች ሳይሆኑ ኩዴታ ወይም መፈንቅለ መንግስት ማካሄድ ጠመንጃ ሳይሆን ህዝቡ ራሱ መሆኑን ህዝቡ ማስተማር ጀምሯል በየቦታው። ይሄ በስፋት መካሄድ አለበት። ተስፋ አለ። ወጣቶቹ እንዳንተ አይነቶቹ በየቦታው የወጣት ሲቪል ማህበራት አሉ። የተማሪዎች የሰላም እንቅስቃሴ በየቦታው የተከናወነ ያለው ወጣቶቹ በጣም እየነቁ መጥተዋል። ሌሎችም አሉ ከውስጥ የሚመነጩ።
አፍሪካ በአሁኑ ወቅት በዋናነት ተፈጥሯዊ የሆኑት ኮቪድ-19 እና የምግብ እጥረት በሚያስከትሏቸው የኢኮኖሚ ቀውሶች በመፈተን ላይ ትገኛል። ትገኛለች። ከነዚህ መካከል የኮቪድ-19ን ተጽዕኖ በነመለከት የአፍሪካ ህብረት መረጃ እንደሚያመለክተው ወረርሽኙ የአህጉሪቱን የኢኮኖሚ እድገት በ2.1% በየአመቱ ዝቅ እንዲል ከማድረጉ ባለፈ የዕዳ ጫናዋን ደግሞ ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አንጻር በ10% ከፍ እንዲል አድርጓል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ወረርሽኙ ያስከተለውን የኢኮኖሚ ቀውስ ለመከላከል $154 ቢሊዮን እንደሚያስፈልግ ገልጸዋል። ከምግብ እጥረት ጋር በተያያዘ ያለውን ችግር ስንመለከት ደግሞ በየዕለቱ ከአምስት አፍሪካውያን አንዱ እንደሚራብ ወይም 282 ሚሊዮን አፍሪካውያን የምግብ እጥረት እንደሚያጋጥማቸው የህብረቱ መረጃ ያመለክታል። ይህም የአህጉሪቱን ጂዲፒ በየአመቱ ከ3-16% እንደሚቀንስ ነው መረጃው የሚጠቁመው። ከነዚህ ሁሉ አስከፊ የሆነው ደግሞ አህጉሪቱ ሰው ሰራሽ በሆኑ የሰላምና ጸጥታ ችግሮቿ ምክንያት ለተፈጥሯዊ ችግሮቿ በቂ ምላሽ መስጠት አለመቻሏ ነው። የአህጉሪቱ ችግሮች እየተወሳሰቡ መምጣታቸው አህጉሪቱ ችግሮቹን ለመፍታት አዲስ መንገድ መከተል እንዳለባት የሚያመለክቱ መሆናቸውን የኮሚሽኑ ሊቀመንበር ሙሳ ፋኪ እንዲሁም አንዳንድ የአፍሪካ ህብረት መሪዎች እዚህ አዲስ አበባ ላይ በተካሄደው 35ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ተናግረዋል። ታዲያ በቀጣይነት አህጉሪቱ ምን አዲስ መንገድ ልትከተል ትችላለች የሚለው በሂደት የሚታይና በተግባር የሚፈተን ጉዳይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችን እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። ፕሬዚዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ከሶማሌ ክልል የተለያዩ አካባቢዎች በድርቅ ምክንያት ተፈናቅለው መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችን ጎበኙ፣ አነጋገሩ። ከቀያቸው ተፈናቅለው ፋፈን በተሰኘ ዞን ውስጥ የሚገኙ እነዚህ የድርቅ ተጎጂዎችን በስፍራው ተገኝተው ያነጋገሩ ሲሆን ጊዜያዊና ዘላቂ ያሏቸውን መፍትሄዎችም ተግባራዊ እንደሚያደርጉ ለተጎጂዎቹ ተናግረዋል። በሌላ በኩል ምስራቅ አፍሪካን ባካለለው ድርቅ ሳቢያ የተቸገሩ ሶማሊያውያን ከሀገራቸው ተሰደው ወደ ሶማሌ ክልል መግባት መጀመራቸውን የሶማሌ ክልል የገለጸ ሲሆን ይህም ካሁን በኋላ ክልሉ ካለበት ከፍተኛ ጫና የተነሳ እነዚህን ከሶማሌ ክልል የመጡ ተፈናቃዮችን በሚገባ ማስተናገድ ስለማይቻለው እዛው አካባቢ የመጠለያ ጣቢያ እንዲገነባላቸው ጠይቋል። በተጨማሪም ደግሞ ከስጋት ጋር የተያያዘ ጉዳዮችንም አንስቷል። አዲስ ቸኮል የክልሉን መንግስት አነጋግሮ ተከታዩን ዘገባ አጠናቅሯል።
ራሱት የፌደሬ ፕሬዝዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ፋፈን ዞን ድርቅን ሸሽተው የተፈናቀሉ ዜጎችን በአካል ከጎበኙ በኋላ ከተፈናቃዮችና የክልሉ አመራሮች ጋር ውይይት አካሂደዋል። ከተለያዩ ዞኖች ተፈናቅለው የተሻለ መኖና ውሃ ይገኝበታል ወደ ተባለው የፋፈን ዞን የመጡት የክልሉ ተፈናቃዮች እንዲቀረፉላቸው ያቀረቧቸውን ጥያቄዎች የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሽድ ለአሜሪካ ድምጽ ተናግረዋል።
ተፈናቃዮቹ ሶስት ሰዎች እድል ተሰጥተዋቸው ችግራቸውን ማብራራት ተጠቅሟል። ምንድን ነው በአካባቢው ማህበረሰብ ጥሩ እንደተቀበለዋቸው ከብቶቻቸው፣ ፍየሎቻቸው፣ ግመሎቻቸው እንደዚሁም ለማህበረሰቡ ጥሩ አቅርቦት እንደተደረጉላቸው በዚህ ጎን ለጎን መንግስት ይቻል የነበረውን የእንስሳት መኖም እህል እርዳታም እንደተደረገላቸው ነው የተናገሩት። በዚህ ያው እስካሁን ሲደረግላቸው የቆዩት ደስተኛ እንደሆኑና ነገር ግን ከአካባቢው ክላይሜት አንጻር ብርዳማ ንፋሳማ ስለሆነ ማህበረሰቡም ቀን ወደ ቀን እየጨመሩ ስለሆነ ከብርድ ልብስ ጋር የተያያዘ እንደዚሁ ብርድ ልብስ አቅርቦት እንዲጨመርላቸው እንደዚሁም የሚሰጣቸው እያለቀባቸውም ነው እና ጭማሬ የምግብ እርዳታ እንዲቀርብላቸው ነው የጠየቁት። በዚሁም የአካባቢው ሽማግሌዎች ተሰጥቷቸው ለማህበረሰቡ ዘለቄታ ያለው መፍትሄ እንዲፈጠርላቸው መንግስትም የዩኤን ከፍተኛ ባለስልጣናትም ጠይቋል።
ፕሬዚዳንት ሳህለወርቅ ዘውዴም ለድርቁ ተጎጆች ጊዜያዊ ድጋፍ ከማድረግ ጎን ለጎን ወደ ቀያቸው ሲመለሱ በዘላቂነት የሚቋቋሙበት መንገድም እንደሚያስፈልግ መናገራቸውን አቶ አብዱልቃድር ለአሜሪካ ድምጽ ተናግረዋል።
ፕሬዚዳንት ሳህለወርቅ ዘውዴ ምንድነው የተናገሩት? ጊዜያዊ ችግሩ መንግስትም ሰብአዊ እርዳታ ድርጅቶችም አሁን እንደሚረባረቡበትና ዋናውና ትኩረት የሚሰጠው ለወደፊት አካባቢያቸው ቀያቸው ተመልሶ ዘለቄታ ያለው ህይወት እንዲመሩ ከልማት ጋር የተያያዘ ፕሮጀክቶች እንዲሰሩ ከውሃ ጋር፣ ግብርና ጋር ቅድምም እንደነገርኩ ትኩረት እንደሚደረግ ነው ባጭሩ ያብራሩት።
ከፕሬዚዳንት ሳህለወርቅ ዘውዴ ጋር በመስኩ ጉብኝት ላይ ተሳተፉት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚነ መሐመድም የተባበሩት መንግስታት ድርጅት የድርቁ ተጎጂዎችን በዘላቂነት ለማቋቋም የሚያስችሉ ፕሮጀክቶችን ነድፎ ወደ ተግባር እንደሚገባ መናገራቸውን አቶ አብዱልቃድር ገልጸውልናል።
የዩኤን ሴክሬታሪ ጀነራል ምክትል አሚነ መሐመድ ድምጹን ወስዶ የሚመሩት ቲምም ዋና የዲቨሎፕመንት ኃላፊም አብሮት እንዳሉና በዚሁ ለወደፊት ትላልቅ ፕሮጀክቶች በሶማሌ ክልል እንደሚታሰብና እንደሚሰራም ቃል ገብተዋል። ስለዚህ ከአጭር የኤመርጀንሲ ሪስፖንስ ጎን ለጎን ከመንግስት ጋር ተቀምጦ ፕሪዮሪቲ ወጥቶ ትኩረት የሚሰጠው በመንግስት እነዚህ ማህበረሰብ መልሶ ማቋቋም አስቸኳይ መልሶ ማቋቋም እንዲሰጥና በልማት እገዛ የሚሰጥ ፕሮጀክቶች እንደሚቀረጽ ነው ያብራራችሁ።
በተያያዘ ዜና በምስራቅ አፍሪካ አድማሱን ያሰፋው ድርቅ ገፈት ቀማሽ የሆነችው ሌላኛው ሀገር ሶማሊያ ዜጎቿ ወደ ኢትዮጵያ በስደት መግባት መጀመራቸውን የሶማሌ ክልል ርዕሰ መስተዳድር ሙስጠፌ ማህመድ በማህበራዊ ገጻቸው አስታውቀዋል። ከሶማሊያ ለመጡ 760 አባወራዎች ድጋፍ መደረጉን ያወሱት ርዕሰ መስተዳድሩ፣ ሆኖም የድርቅ ተጎጂዎቹ ወደ ኢትዮጵያ በስደተኝነት መምጣት ሳያስፈልጋቸው በሀገራቸው አስፈላጊውን ድጋፍ እንዲያገኙ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ወይም በምህጻሩ ዩኤንኤችሲአርን ጠይቀዋል። የዚህ ምክንያት የክልሉ ቃል አቀባይ አብዱልቃድር ረሺድ ያስረዳሉ።
አዎ፣ ምንድነው ሶማሌ ክልል ያው 2.4 ሚሊዮን ህዝብ አካባቢ በድርቁ ተጎድቶ እርዳታ በተለያየ መንገድ ኢትዮጵያ መንግስትም የተለያዩ ክልሎችም የተለያዩ ከተማ መስተዳድሮችን ድጋፍ ማድረጋቸው ይታወሳል። እኛም ሶማሌ ክልል መደበኛ ስራችን አቁመን አዲስ ፕሮጀክቶችን አቁመን ለማህበረሰቡ ድርቁ ወደ ረሃብ እንዳይጋለጥ ሙከራ እያደረገ ነው። ስለዚህ ከሌላ ሀገር ተፈናቃዮች የእኛ አቅም ውስን ስለሆነ ወደ እኛ ገብቶ የነበረንን ጫና ሌላ ጫና እንዳይፈጥሩብን እዛው ሀገራቸው እንዲረዱ እያመቻችንላቸው ነው።
አቶ አብዱልቃድር ከጸጥታ አንጻርም ስጋት አለን የሚሉት
ምንድነው? ስጋታችን እርዳታ እየተደረገ መሆኑ ሰዎች ሲሰሙ ተጨማሪም እየገቡ ስለሆነ ጸጥታ ስጋትን ስላለን ሶማሊያ አካባቢ አልሸባቦች ስለሚንቀሳቀሱ እነሱን ተከትሎ ሴኩሪቲያችን የሚያበላሽ አካል እንዳይገባ በእርዳታ ድርጅቶች ዩኤንኤችሲአር ግንኙነት አድርገን እዛው ወደዚህ ሲገቡ ተፈናቃይ ሪፊውጂ ነው የሚሆኑት። ወደ ድንበሩ ያው ዶሎ አዶ እና ዶሎ ሶማሊያ ያው አጠገብ ለአጠገብ ስለሆነ እዛው አገራቸው አቁሞ ይህን እገዛ እንዲያደርግላቸው እያመቻቸን እንገኛለን። ለምን ብዙ ሰው በገባ ቁጥር ለደህንነታችን አደጋም የሆኑ ሰዎች ተከትሎ መግባት ስለሚችሉ ስጋትም እንዳይኖር እዛው ሶማሊያ ድንበር አካባቢ በአገራቸው እንድረዱ እያመቻቸንላቸው ነው ድርጅቶችን በማነጋገር።
ከበርካታ አስርት ዓመታት ወዲህ የከፋ ነው የተባለለት ድርቅ በአፍሪካ ቀንድ የሚገኙ በርካታ ሀገራትን ተጎጂ ያደረገ ሲሆን በኢትዮጵያም በሶማሌ ክልል 9 ዞኖች፣ በኦሮሚያ ክልል ቦረና ዞን እና በደቡብ ክልል ደቡብ ኦሞ ዞን በሚሊዮን የሚቆጠሩ ዜጎችን የሰው እጅ ጠባቂ አድርጓል። በመቶ ሺዎች የሚቆጠሩ እንስሳትም ህይወት አልፏል። የድርቁ ሁኔታ እስከፊታችን ሚያዝያ እንደሚቀጥልም የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከዘጋቢዎቻችን የደረሱንን የመጀመሪያ ክፍል ፕሮግራማችንን አጠናቀናል። ወደ ሁለተኛው አጋማሽ ከማለፋችን በፊት ወደ ዓለም አቀፍ ዜናዎች እናልፋለን። ከሩሲያ ጋር እየተካሄደ ባለው ውጥረት መካከል የባይደን አስተዳደር በዩክሬን ድንበር ከ100,000 በላይ ወታደሮችን ያሰፈረችው ሩሲያ በየትኛውም ሰዓት ወረራ ልትፈጽም መቻሏን በመጥቀስ ማስጠንቀቂያ ሰጥቷል። የቪኦኤው አራሽ አርባሳዲ ያጠናቀረው ዘገባ ነው። ደረጀ ደስታ ያቀርበዋል።
ከዩናይትድ ስቴትስ 82ኛው አየር ወለድ ብርጌድ የተላኩት ፓራትሮፐሮች ፖላንድ ደርሰዋል። ይህ በዩክሬን ድንበር ዙሪያ ጦሯን በማከማቸት ላይ የምትገኘው ሩሲያን አስመልክቶ ለኔቶ አባል አገሮች ያላቸውን ትብብር ለማሳየት ነው። ከ82ኛው አየር ወለድ ብርጌድ ጄኔራል ክሪስ ዶናሂው ስለዚሁ ሲናገሩ እንዲህ ይላሉ።
Our national contribution here in Poland shows our solidarity with all of our allies here in Europe.
እዚህ በፖላንድ ውስጥ ያለው የሀገራችን ተሳትፎ በአውሮፓ ከአጋሮቻችን ጋር ያለንን ህብረት ያሳያል። በዚህ እርግጠኝነት ባልተሞላበት ሁኔታ ውስጥ አንድ ላይ ስንሆን ጠንካራ እንደምንሆን እናውቃለን።
ከዩናይትድ ስቴትስ የኔቶ ህብረት አባል አገር ወደ ሆኑት ምስራቅ አውሮፓ ከተሰማራ ተጨማሪ ጦር ሌላ ዋሽንግተን ለዩክሬን እርዳታ የሚሆኑ 650 ሚሊዮን ዶላር ልካለች። እንደ ስቴት ዲፓርትመንት ገለጻ ከሆነ ይህ ለዚያች ሀገር እስከዛሬ ከተሰጡት እርዳታዎች ትልቁ ነው። የዩክሬን መንግስት ሩሲያ ዩክሬንን ልትወር ትችላለች የሚለውን ብዙም የተቀበለው አይመስልም። የዩናይትድ ስቴትስ ከፍተኛ ባለስልጣናት ግን ይህ አይመስለንም ይላሉ። የዋይት ሃውስ የደህንነት አማካሪ ጃክ ሱሊቫን ኤቢሲ ቴሌቪዥን በዚህ ሳምንት በሚለው ዝግጅት ላይ እንዲህ ብለዋል።
We believe that there is a very distinct possibility that Vladimir Putin will order an attack on Ukraine.
የሩሲያው ፕሬዝዳንት ቭላድሚር ፑቲን ዩክሬን ላይ አንዳች ጥቃት ሊሰነዝሩ የሚችሉበት የተለየ ሁኔታ ሊኖር እንደሚችል እናምናለን። የተለያዩ መልኮች ሊኖሩ ይችላሉ። ነገ ሊሆን ይችላል ወይንም ሳምንታት ቆይቶ ሊሆን ይችላል። ራሳቸውን በየትኛውም ሰዓት ጦራቸውን ዩክሬን ላይ ጥቃት እንዲሰነዝር ማድረግ የሚገባቸው አስገዳጅ ሁኔታ ውስጥ የከተቱ ይመስለኛል።
የብሔራዊ ደህንነት አማካሪው ጃክ ሱሊቫን ሩሲያ ውጥረቱን ማርገብ እስከፈለገች ድረስ ዩናይትድ ስቴትስ አሁንም ቢሆን የዲፕሎማሲውን አማራጭ ልትቀበል ትችላለች። በዩክሬን ድንበር አካባቢ ያለው ቀውስ በዋሽንግተን ባሉ ሁለቱ ዋና ዋና ፓርቲዎች ሩሲያ ወረራውን ልትፈጽም ትችላለች በሚል ባልተለመደ ሁኔታ የፖለቲካ አንድነት እየፈጠረ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ከፍተኛው አባል ሪፐብሊካኑ ማይክል መክዌል ABC ቴሌቪዥን በዚህ ሳምንት በሚለው ፕሮግራም ላይ እንዲህ ብለዋል።
The conditions are there. It's more likely than not. I think the noose is being prepared.
ሊሆኑ የሚችሉበት ሁኔታዎች አሁንም አሉ። ከማይሆንበት ይልቅ ሊሆን የሚቻለው ነገር ጎልቶ ይታያል። አሁኑኑ እየተነጋገርን ባለንበት ሰዓት በዩክሬን ዙሪያ ናቸው። እነዚህ ጊዜያት እጅግ አደገኛ ናቸው። ጊዜው እጅግ ወሳኝ የሆነበት ወቅት ነው። ይሄ ከሁለተኛው የዓለም ጦርነት ወዲህ ትልቁ ወረራ ሊሆን ይችላል። ጄክ ሱሊቫን እንዳሉት ጊዜው እያጠረ ነው።
ዩክሬናውያን ባለፈው ቅዳሜ እናት አገራቸውን በጽናት የሚከላከሉ መሆኑን ለመግለጽ አደባባይ ወጥተዋል። ከቤላሩስ 10 ኪሎ ሜትር ርቃ በመትገኘው ቸርኖቢል የዩክሬን ብሔራዊ ዘብ የጦር መሳሪያ ተኩስ ለምምድ ያደረገ ነው። በኔቶ አባል አገሮችና በሩሲያ መካከል ውጥረቱን ለማርገብ ዲፕሎማሲው ቢቀጥልም አሁንም ውጤት ገና ነው። የውዝግቡ መሰረታዊ ነጥብ ሩሲያ ዩክሬን የኔቶ አባል እንዳትሆን የምትጠይቅ ሲሆን ዩናይትድ ስቴትስ ደግሞ ያ የማይታሰብ ነው ባይ ሆናለች።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ሰኞን ካነሳን የጤና ዝግጅታችን ለሁለተኛው አጋማሽ ቀዳሚ ነው። በዛሬው የጤና ምሽት ዝግጅታችን ኔግሌክትድ ትሮፒካል ዲዚዝ ስለተባለው የሐሩራማ በሽታዎች ምንነትና አሁን በኢትዮጵያ ውስጥ ስጋት መሆኑን በተመለከተ የተጠናቀረ ዘገባ ነው ያለን። ለመሆኑ ሐሩራማ በሽታዎች ምንድን ናቸው? መንስኤዎቻቸውስ ምንድን ነው? መከላከያስ አላቸው ወይ? የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በኢትዮጵያ ጤና ጥበቃ ሚኒስቴር የበሽታዎች መከላከልና መቆጣጠር ዳይሬክተር ወይዘሮ ህይወት ሰለሞንን ጠይቋቸዋል። እንደሚከተለው ተሰናድቷል።
የበሽታዎች መከላከልና መቆጣጠር ዳይሬክተሯ ወይዘሮ ህይወት ሰለሞን ትኩረት የሚሹ ሐሩራማ በሽታዎች ወይም ኔግሌክትድ ትሮፒካል ዲዚዝ ምንነትና እነማን እንደሆነ አስረድቷል።
ኔግሌክትድ ትሮፒካል ዲዚዝ የሚባለው አንድ ወይ ሁለት በሽታ አይደለም። በርካታ በሽታዎችን አንድ ላይ አቅፎ የተሰጠ ስያሜ ነው። ነገር ግን ያው ይሄ ስያሜ የተሰጣቸው ከሌሎች ተላላፊ የሆኑ በሽታዎች አንጻር የነበራቸው ትኩረት በጣም አነስተኛ ከመሆኑ አንጻር በህብረተሰቡ መካከል ከፍተኛ ጉዳት ሲያደርሱ እንዲሁም ደግሞ የጤና ችግር ሆነው ቆይተዋል። በበሽታውም ሳቢያ ህብረተሰቡ የኢኮኖሚ እንዲሁም ደግሞ የሶሻል የመሳሰሉትም ጉዳት በእነዚህ በሽታዎች ሳቢያ ሲደርስበት ነበር። በርካታ ናቸው እንዳልኩት ቁጥራቸው ከ20 በላይ ነው በዓለም አቀፍ ደረጃ የሚታወቁት። ከነዚህ መካከል ያው በቅርብ የምናውቃቸው ትራኮማን፣ የአንጀት ጥገኛ ትላትል እንዲሁም ደግሞ የቆዳ ላይ የእከክ በሽታ የምንለው ስኬቢስ፣ ሊምፋቲክ ፊላሪያሲስ ወይም ዝሆኔ በሽታ ሁለት አይነት ነው። ተላላፊና የማይተላለፍ የዝሆኔ በሽታ አለ። አንደኛው ያው በትንኝ አማካኝነት ነው የሚከሰተው። ይሄ ተላላፊ የምንለው የማይተላለፈው ደግሞ በባዶ እግር ከመሄድ አንጻር ይሄ ለፖዶኮኒያሲስ ምቹ የሆኑ አካባቢዎች አሉ። እዛ አካባቢ ላይ ያው በስፋት የሚገኝ በሽታ ነው። ጉዳታቸው ግን ተላላፊም ተላላፊም ያልሆነ የዝሆኔ በሽታዎች ተመሳሳይ ነው። የእግር እብጠት፣ የሰውነት ፈሳሽ ውስጥ ዝውውር ላይ ችግር የመፍጠር የመሳሰሉ የሚያደርጉትን ነገር ያስከትላሉ። ከዚህ በተጨማሪ የስጋ ደዌ ወይም ደግሞ ሌፕረሲ የምንለውም እሱም አንደኛው ነው። ሌላው ሊሽማኒያ የሚባለው በቆዳም እንዲሁም ደግሞ በጉበት ላይ ጉዳት የሚያደርስ ኩታኔስ እና ቪሴራል ሊሽማኒያሲስ የምንላቸው አሉ። ሌላኛው ኦንኮሰርኪያሲስ የምንለው እኛም ሀገር እንዲሁ በደቡብ በኦሮሚያ አካባቢ የሚገኝ በሽታ ነው። ቆዳ ላይ ጉዳት ያደርሳል፣ እንዲሁም አይንም ላይ ጉዳት ሊያደርስ ይችላል። እነዚህንና ሌሎችንም ጨምሮ እንግዲህ በርካታ ናቸው ብለን መውሰድ እንችላለን።
በኢትዮጵያ በሚሊዮኖች የሚቆጠሩ ዜጎች ለአንድ አሊያም ለሌላ አይነት ትኩረት የሚሹ ሕመም በሽታዎች የሚጋለጡ ሲሆን በ2018 ዓ.ም የተደረገ አንድ ጥናት በ10 ሚሊዮኖች የሚቆጠሩ ሕዝብ ለበሽታዎቹ ተጋላጭ መሆናቸውን አሳይቷል። በሽታዎቹ የሚከሰቱባቸውን መንስኤዎቻቸውና መከላከያ ዘዴዎቻቸውንም ዳይሬክተሯ ተናግሯል።
አብዛኞቹ ከግል ንጽህና ጋር ተያይዞ ትራኮማን ማንሳት እንችላለን። የፊትን ንጽህና ካለመጠበቅ የተነሳ ያው የሚገባልን እለት በለት ማድረግ ያለብን ለእጃችን፣ ለፊታችን፣ ለሰውነታችን ምክንያቱም ከመጣጠብ ጋር ከግል ንጽህና ጋር በብዙ ልንከላከላቸው እንችላለን። ከዛ በተጨማሪ ግን የበሽታው ስርጭት እስካለ ድረስ ካልተቆጣጠር ነው ካላጠፋ ነው የመተላለፍን ባህሪ ያላቸው ከአንዱ ወደ አንዱ ይሄዳል። ለምሳሌ በትንኝ አማካኝነት የሚተላለፉትን ማንሳት ይቻላል። እንደ ቺኩንጉኒያ፣ ደንጊ ፊቨር ምክንያቱም ቅርብ ጊዜም አሁን በምስራቁ የሀገራችን ክፍል እየታዩ ያሉ በሽታዎች ናቸው። በትንኝ አማካኝነት ነው የሚተላለፉት። ያው ከአንዱ ሰው ወደ ሌላኛው ለመተላለፍ ይህንን የሚያስተላልፉ የትንኝ ዝርያዎች አሉ እና እነሱን የመቆጣጠር ስራ መሰራት ይኖርበታል። እንዲሁም ደግሞ ህብረተሰቡ ግንዛቤም ከማጣት የተነሳ ነው። በብዛት መከላከል የምንችላቸው ናቸው። ቅድም እንዳልኩት አብዛኛውን ለምሳሌ ትራኮማን በብዛት ለመቀነስ ከፈለግን የተቀመጡ ስትራቴጂዎች አሉ። የግል የአካባቢ ንጽህና እንዲሁም ደግሞ እንደ በሽታው ደረጃ በመድኃኒት እደላ የምንከላከለው አለ። ሆኖም ግን ያው በርካታ ጉዳት አይን ላይ አድርሶ ከሆነ የአይን ላይ የቆብ መቀልበስ ያስከትላል። ያንን ደግሞ የግድ በሰርጀሪ ወይም ደግሞ ቀዶ ጥገና እየተደረገ ሕክምና ይሰጣል።
ትኩረት የሚሹ ሕመም በሽታዎች በኢትዮጵያ ዋነኛ የህብረተሰብ ጤና ጠንቅ መሆናቸው የተገለጠ ሲሆን ከናይጄሪያና ዲሞክራቲክ ሪፐብሊክ ኮንጎ ቀጥላ አገሪቱ ትኩረት በሚሹ ሕመም በሽታ የሚታሙ የብዙ ዜጎች የሚገኙባት አገር ነችም ተብሏል። በሽታው ከድህነትና ኢኮኖሚ አቅም ጋር በቀጥታ የሚገናኝ ሲሆን ገቢያቸው በቀን ከ2 የአሜሪካ ዶላር በታች የሆኑ 2.7 ቢሊዮን የዓለም ህዝብ የሚታሙበት ሲሆን ከሳራ በታች ከሚገኙ ሀገራት ኢትዮጵያ በኃይል ተጎጂ ስትሆን በብዙ የበሽታዎቹ አይነትም ቀዳሚ ሆኗ ታውቋል። በሽታዎቹ በኢትዮጵያ በአብዛኛው አካባቢዎች መዛመታቸውን ዳይሬክተሯ ተናግሯል።
እንግዲህ ኤንቲዲ አብዛኛው የሀገራችን ክፍል ላይ ይገኛሉ ብለን መውሰድ እንችላለን። ምክንያቱም ቅድም እንዳልኩት ለምሳሌ በትንኝ የመሳሰሉት የሚተላለፉት ከሆነ ለነዚህ አስተላላፊ ቬክተሮች ወይም ደግሞ ትንኞች ወይም አስተላላፊ ነፍሳት ምቹ የሆኑ አካባቢ አብዛኞቹ ቆላማ ቦታዎች ይሄንን ያው ለነዚህ እንትኖች ጥሩ የተመቻቸ ነገር ይፈጥራል። ያው ስያሜውን ስናይ ኔግሌክስ ትሮፒካል ዲዚዝ ስንል ትሮፒካል ያው ሀሮራማ ወይም ቆላማ ከሚለው አንጻር ነው።
በሽታዎቹን ለመከላከል በተደረገ ጥረት በተወሰኑ የበሽታዎቹ አይነት ላይ መቀነስ መታየቱንም ወይዘሮ ህይወት ተናግሯል።
እኛው እንግዲህ በስፋት ሀገራችን ላይ ችግር ሆኖ የሚጠቀሰው የህብረተሰብ ጤና ችግር የትራኮማ በሽታ ነው። ትራኮማ በሽታን ለመከላከል አንደኛው በአመት የሚሰጥ የመድኃኒት ሕክምና አለ ለህብረተሰቡ እና ለዚህ ስርጭት ከፍተኛ የሆኑ ወረዳዎችን ተለይቶ በየጊዜው ጥናትም ይሰራል። የስርጭታቸው መጠን ይለካል። በዛ መሰረት ደግሞ አስፈላጊ የሆነ ክትትልና ምላሽ ይሰጣቸዋል። ይሄ ከሚደረግላቸው ወደ ቁጥራቸው 790 የሚሆኑ ወረዳዎች ናቸው። አሁን ቁጥራቸውን ወደ 500 አካባቢ ማውረድ ተችሏል።
በበሽታው የተያዙ ግለሰቦች ላይ የሚደርስባቸው ማህበራዊ ማግለልና አድሎም መጸየፍና አስከፊ ድህነት በሽታው አሁን የያዘውን ይዞታ እንዲያገኝ አድርጓል ተባለው። በሽታዎቹ በአእምሮ የማሰብና የማሰላሰል ብቃት ላይ ጉዳት ሊያደርሱ የሚችሉ ስለሆኑ እንዲሁም አምራች ኃይሉን የሚጎዳ በመሆኑ የሚያስከትለው ማህበራዊና ኢኮኖሚያዊ ተጽዕኖ ግን የከፋ መሆኑ ተገልጧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
ከጤና ዝግጅታችን እስቲ አሁን ደግሞ ወደ ሐኪሞን ይጠይቁን ውሰዳችሁ። ለዛሬው የሐኪሞን ይጠይቁ ዝግጅታችን የኮቪድ-19 ክትባትን አሟልተው በወሰዱ ሰዎች ላይ የሚደርሰው የጤና ጉዳት በአመዛኙ መለስተኛ ነው በሚል አንዳንድ ለቫይረሱ ያልተጋለጡ ሰዎች ተያይዘው ያልፍልናል የሚሉ ሀሳቦችንም በተመለከተ እንዲሁም ከአድማጭ የተነሳ ጥያቄን አስመልክቶ እንግዳ ጋብዘናል። ትንታኔውን የሚሰጡን ባለሙያም በተደጋጋሚ ቀርበው ሙያዊ ተሳትፎ ከሚያደርጉት ባለሙያዎች አንዱ የሆኑት የጽኑ ሕክምና አዋቂው ዶክተር አሰፋ ጀጃው መኮንን ናቸው። አሉላ ከበደ ነው ያነጋገራቸው።
ዶክተር አሰፋ ጀጃው መኮንን ለጊዜው አመሰግናለሁ።
እግዚአብሔር ይስጥልኝ አሉላ።
በሳምንታት ርቀት መላልሰን ለምንገናኝበት ቀጠሮ ተመልሰዋል። የኮቪድ-19 ጉዳይ በአንጻራዊ መልኩ ሲታይ በተለይ ክትባቱን አሟልተው የተከተቡ ሰዎች ለህልፈት ያለመዳረጋቸው በአንድ በኩል እንዲሁም ክትባቱን አሟልተው ባልወሰዱ ሰዎች እንደሚሆነው ብዙዎች ታመው ሆስፒታል ያለመግባታቸው አዝማሚያ ፈጠረ የሚባለው መዘናጋትና አንዳንዴም ይያዘኝና ልገላገል የሚል አይነት አነጋገር እየተሰማ መሆኑ ነው ለምሽቱ ትኩረት ያደረግንበት የሐኪሞን ይጠይቁ ርዕስ። እንግዳ አለማየሁ የተባሉ አድማጫችንም ከዚሁ ከዋሽንግተን ዲሲ ተቀራራቢ ጥያቄ አድርሰውናል። በቅድሚያ መታከት የሚያስከትለው የመዘናጋት አደጋ እንዳለ ሆኖ በርግጥ ተይዞ መገላገል ትርጉም ያለው አማራጭ ነው ወይ? ብያዝና ብገላገል የሚባልበት ሰዓት ይሆን? ካልሆነ ለምን? ቀላል ነው እንደሚባለው ለተከተቡ ሰዎች በሱ ብንጀምር።
እሺ፣ ጊዜው አይደለም አሁን። ምክንያቱም አንደኛ ኦሚክሮንም ቢሆን ፖስት ኮቪድ የምንለው ሰው ኮቪድ ከታመመ በኋላ ከዛ ድንገተኛውን ህመም ካለፈ በኋላ የሚመጡት ህመሞች ቀላል አይደለም። ምክንያቱም እነዚህ ነገሮች ረዘም ላለ ጊዜ እስካሁን ካየ ነው ህመሙ ከጀመረ ጊዜ ጀምሮ የሰውን አእምሮ የማሰብን፣ እንቅልፍ ማጣትን፣ ድካምን እንዲህ አይነት ነገሮች የሚያስከትሉ ነገሮች ይኖራሉ። ሁለተኛ ጥንቃቄዎችን የምናደርገው ለራሳችን ብቻ አይደለም። አሁን ብዙ ያልተከተበ ሰው አለ። ተከትቦም ደግሞ ሊታመም ሊጠናበት ይችላል ብለን የምናስበው አሁን አረጋውያኖችም አሉ፣ ሌላ በሽታ ተደራራቢ በሽታ ያላቸው ሰዎች ህመም ያላቸው ሰዎች አሉ በአካባቢያችን። ስለዚህ ለሌላ ሰው መስጠታችንን መርሳት የለብንም። ልጆች ደግሞ በአብዛኛው ገና አሜሪካን ሀገር ከሆነ ከአምስት ዓመት በታች ያሉ የክትባት ስርጭቱ ገና ነው። በአጠቃላይ ደግሞ ያልተከተበ ሰው ክትባቱን ለመከተብ ሀሳብ የሌለም ሰው ማለት ስለዚህ ወደዛ መስጠትም ይኖራል ከኛ። ሌላው ደግሞ ምንድን ነው አንድ የዚህ አይነት ህመም የቫይረስ ስርጭቱ በሰፋ ቁጥር ብዙ ሰዎች በአንዴ ከዛ በሚጋለጡበት ቁጥር ያኔ ቫይረሱ በብዛት ሲራባ ነው የሚውቴሽን የምንለው የቅርጽ ለውጥ የሚያመጣው እና ለቅርጽ ለውጥ ልንጋለጥ እንችላለን ራሳችንን የቫይረሱ ምቹ ሁኔታ በመፍጠር። ያ ደግሞ ለውጡ ቫይረሱን ክፉ ሊያደርገው ይችላል፣ መጥፎም ሊያደርገው ይችላል። ግን ክፉ ካደረገው ደግሞ ሌላ ችግር ውስጥ እንገባለን ማለት ነው። እና እነዚህን ሁሉ ነገሮች በማሰብ ሌላው ብዙ ወረርሽኝ በአንድ ጊዜ በሚመጣበት ጊዜ ሆስፒታል ብዙ ሰው መሄድ ስለሚኖር ሆስፒታል ደግሞ የኮቪድ ህመምተኛ በብዛት ሆስፒታልን ሲይዘው እንደምናየው ሌላው የህክምና አሰጣጥ ይጎዳል እና በዚህ ምክንያቱም በሌላ ምክንያቶች የሚመጡ ህመሞች ህይወት ማለፍ ኮምፕሊኬሽኖች ከፍ ይላሉ። ስለዚህ አሁንም ቢሆን ጊዜው አይደለም። በተለይ ደግሞ አንድ ሰው ታሞም ቢሆን ጥሩ የሆነ የተመላላሽ ህክምና አለን በስፋት በስርጭት ሁሉም ሊደርስ የሚችል ቢታመም እንደው 99% ወደ ሆስፒታል እንዳይወስደው የሚያደርግ ልካውን የተመላላሽ ህክምና መድኃኒቶች እንዳሉት እነሱ በብዛት ካሉ ቴስቶቹ በብዛት ከተሰራችው በጣም ብዙ ሰዎች የክትባት ከበሬጅ ካላቸው እዚህ ሁሉ ነገሮች በሚደርሱበት ጊዜ ነው ዘና የማለት ነገር የሚመጣው። ያን ደግሞ የፓብሊክ ሄልዝ ኦቶሪቲው ሲዲሲም ቢሆን ደብሊውኤችኦም ቢሆን ቀስ እያለ ሂደቱን ደረጃ በደረጃ እንዴት ነው ወደ ኖርማል ህይወት እንደገና የምንመለሰው።
መልካም ዶክተር አሰፋ፣ ክትባት ባለበት ሁኔታ ባለበት ሀገር እንደ ልብ ሰዎች እስከፈለጉ ድረስ መከተብ በሚችሉበት ነው እያወራን ያለ ነው። መከተብ በማይቻልበት ወይም እንደ ልብ ክትባት በሌለበት ያለውን ሁኔታ ቆየት ብለን እንመለከታለን። ክትባቱ ባለበትም ቀድም ጠቆም እንዳደረጉት ክትባቱ ላይ የመተማመን ሁኔታ አሁን ባለው ልዩነት አምጥቷል። ሰዎች ለልፈት እንዳይዳረጉ ሆስፒታል እንዳይገቡ አድርጓል። በተደጋጋሚ ከእርሶ ጋር እንደተወያየንበት የተሟላ የሚባለው ክትባት ማጠናከሪያው ከተሰጠ በኋላ አሁን ተሟላ ማለት ተጀመረ። እስራኤል ሀገር በቅርቡ እንደተደረገው ጥናት ሶስተኛው በቂ ያልሆነበትና አራተኛ በዚህም በዩናይትድ ስቴትስ የጠና ህመም ላላቸው የበሽታ መከላከል አቅማቸው ለተዳከመ መሰጠት ተጀመረ። እንዲህ ባለበት እርግጠኛ ያልሆኑ ያልተመለሱ ጥያቄዎች ሁሉ ያሉ ይመስላል። ሌሎች ዝርያዎች ቢመጡ አሁንም ሌላ ተጨማሪ ሁኔታ ይጠይቅ አይጠይቅ እንኳን ባይታወቅ በርግጥ በሶስተኛው ክትባት ብቻ እስከ መቼ ይቆያል? እንደዚህስ ባለበት ሁኔታ ይሄ ኦሚክሮንን ቢዘኝ ባይዘኝ ብሎ አለመፍራቱ ከዚያም የተሻገረ ይመስላል። እሱ ላይ ትንሽ ዘርዘር ያለ አስተያየት ቢሰጡን።
በአጠቃላይ በኮሮና ቫይረስ የሚመጣው ኢሚዩኒቲ መከላከያ የምንለው ረዥም ጊዜ ያለመቆየት ነገር ነው ያለው። አጭር ጊዜ ይቆያል፣ ወራቶች፣ ከዛ በኋላ መቀነስ ነገር ያመጣል። በእርግጥ የተለያዩ የኢሚዩኒቲ ሲስተሞች አሉ። ሴል ሚዲየትድ የምንለው ቆይቶ ሊረዳን የሚችለው አለ። በደም ላይ ሰርክሌት የሚያደርጉት እነዚህ አንቲቦዲ የምንላቸው አይነቶች አሉ። ግን በሶስተኛውም ክትባት ተሰጥቶ ከዛ በኋላ ምንድን ነው ከስንት ወር በኋላ ያዝቅ ይላል የሚለው ጥናት አሁንም ቀጣይ ነው። ክትባቶች ጥናቶች ሲጀመሩ መጀመሪያ ለሁለት ዓመት ነው የታቀዱት። ስለዚህ አሁንም ገና እየተማርን ነው። ሶስተኛ ክትባት የተከተቡ ሰዎች እነሱ እየተከተልን ያለ ነው። ከነሱ ውስጥ ለምሳሌ 5 ወር 6 ወር በኋላ ሰዎች ታመው ሆስፒታል የሚሄዱ ከሆነ ሌላ አራተኛ ሊያስፈልግ ይችላል ማለት ነው። በተለይ ደግሞ ሀይ ሪስክ የምንላቸው በቀላሉ ህይወታቸው ሊጎዳ የሚችል ወይም ለጠና ህመም የሚጋለጡ እድሜና ሰዎች፣ ስደራራቢ ህመም ያላቸው ሰዎች፣ እነሱን ደግሞ በተለይ ደግሞ ማየት ብቻውን ምትለው ማየት ያስፈልጋል። ሌላው እንኳን ወጣቱ አካባቢ ላይ ደህና ቢሆን እነሱ ላይስ ጉዳት አምጥቷል ለይካ አራተኛ ሊያስፈልግ ይችላል። እንደገና ደግሞ እነሱንም መከታተል ያስፈልጋል ከዛ በኋላ እና ጥናቱ ገና ነው። በየጊዜው አዳዲስ እውቀቶች እየተገኙ ነው። ሶስተኛ አራተኛ ያስፈልጋል እየተባለ ውሳኔ ደረሰው እና ሰው ይህን ትንሽ በትዕግስት መጠበቅ አለበት። አዲስ ህመም ነው፣ አዲስ ወረርሽኝ ነው፣ ገና የቆመ አይደለም፣ በዓለምን ያዳረሰ ነው። የተለያዩ ጊዜ ይገኛሉ እና አሁንም ክትባት ለመከተብ እድል ያለው ሰው ክትባትን መውሰድ፣ ሶስተኛ ለመከተብ እድል ያለው ሰው መውሰድ አለበት። የሶስተኛ ደረጃ የቡስተር ከቨሬጁ እንደሌለው አይደለም፣ ዝቅተኛ እና ይህን ምክንያቱ አልታወቀም። ሄዶ መከተብ አለበት ሰው። ሌላውንም ግን መከላከያ ዘዴዎችን መቀጠል አለበት።
ኦሚክሮን የፈጠረውን በንጽጽር ከዚህ ቀደም ከነበሩት የቫይረሱ ዝርያዎች ቀለል ያለ ሁኔታ መታየቱ የመዘናጋቱን ሁኔታ ክትባት እንደ ልብ በሚገኝበት እንደ ዩናይት ስቴትስ ባሉትም ክትባት በሌለባቸውም ሀገሮች እንደ ኢትዮጵያ ባሉትም የፈጠረውን ሁኔታ ተንተርሰን የአድማጫችንንም ጥያቄ ጨምረን ነበር ተመለከት ነው። በሌላ መሰል ፕሮግራም መልሰን ደግሞ በቅርቡ እንደምናገኘው ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
እኛም ዶክተር አሰፋ ጅጃውን እናመሰግናለን። አድማጮች፣ አሁን የሰኞ ምሽት ስፖርት ተከታዩን ቦታ ይረከባል።
የከዋክብቶች ስብስብ በሆነው ወርቃማ ቡድኗ ሴኔጋል በታሪኳ የመጀመሪያዋን የአፍሪካ ዋንጫ ማንሳት ችላለች። ያልተጠበቁ ውጤቶችን እያስተናገደ እስከ መጨረሻው የተጓዘው 33ኛው የአፍሪካ ዋንጫ በምዕራብ አፍሪካዋ ሴኔጋል አሸናፊነት ተጠናቋል። በሴኔጋልና ግብጽ መካከል የተካሄደው የፍጻሜው ጨዋታ ሙሉ 90 ደቂቃው 0-0 መጠናቀቁን ተከትሎ በተሰጠው ተጨማሪ 30 ደቂቃ ውስጥም ሁለቱም ቡድኖች ጎል ማስቆጠር አልቻሉም። በዚህም ጨዋታው ወደ ፍጻሜ መጥቷል። ያመራ ግብጽ ካላት ልምድ የተነሳ የማሸነፍ ከፍተኛ ቅድመ ግምት ብታገኝም ድሉ የተገላቢጦሽ ሆኗል። ሙሉ የጨዋታ ጊዜውን በበላይነት ያጠናቀቀችውና በርካታ የጎል ዕድሎችን መፍጠር የቻለችው ሴኔጋል በፍጹም ቅጣት ምት 4-2 በሆነ ውጤት አሸንፋ የአፍሪካ ዋንጫን አንድ ብላ አንስታለች። በጣም ስሜታዊ ሆኛለሁ፣ ምክንያቱም የሴኔጋል ህዝብ ይህን ዋንጫ ለ60 ዓመታት ሲጠብቅ ቆይቷል። ለሀገሩ የመጀመሪያውን የአፍሪካ ዋንጫ ያስገኘው አሰልጣኝ አሊዮ ሲሴ ከድሉ በኋላ የተናገረው ነው። ሴኔጋል ከዚህ ቀደም በጎርጎሮሳውያኑ 2002ና 2019 ለሁለት ጊዜያት ለፍጻሜ ደርሳ የዘመናት ምኞቷን ግን ማሳካት አልቻለችም። የትናንት ምሽቱ የፍጻሜ ጨዋታ በተጀመረ በ5ኛው ደቂቃ ላይ ሴኔጋል ያገኘችውን የፍጹም ቅጣት ምት ማስቆጠር የተሳነው የሊቨርፑሉ ሳዲዮ ማኔ በስተመጨረሻ ሀገሩ ባለድል የሆነችበትን ጎል በማስቆጠር ታሪክ ሰርቷል። ከዚህ ቀደም 7 ጊዜ የአፍሪካ ሻምፒዮን በመሆን በስኬት ቀዳሚውን ስፍራ የያዘችው ግብጽ የብር ሜዳሊያ በማሸነፍ ውድድሩን በሁለተኝነት ለማጠናቀቅ ተገድዳለች። ግብጽ በካሜሩኑ የአፍሪካ ዋንጫ ከጥሎ ማለፍ ጀምሮ እስከ ፍጻሜው ያደረገቻቸው አራቱም ጨዋታዎች ወደ ተጨማሪ ሰዓት ተሸጋግረው የተጠናቀቁ ሲሆን ከነዚህ ሁለቱን ማለትም ከአይቮሪ ኮስት እና ከካሜሩን ጋር ያደረገቻቸውን ጨዋታዎች በፍጹም ቅጣት ምት ነው ያሸነፈችው። በእነዚህ ጨዋታዎች ላይ አራት የፍጹም ቅጣት ምቶችን በመመለስ ሀገሩን ለፍጻሜ ያደረሰው የ33 ዓመቱ ግብ ጠባቂ ጋባስኪ ለዋንጫው ግን አልታደለም። ከጨዋታው መጠናቀቅ በኋላ በርካታ የግብጽ ተጫዋቾች በሐዘን፣ የሴኔጋሎቹ ደግሞ በደስታ ሲያነቡ ታይተዋል። የሴኔጋሉ ሳዲዮ ማኔ የውድድሩ ኮከብ ተጫዋች ሆኖ ሲመረጥ፣ በክለብ ለቼልሲ የሚጫወተው በረኛው ኤድዋርድ ሜንዲ ደግሞ ምርጥ ግብ ጠባቂ ተብሎ ሽልማቱን ተቀብሏል። ውድድሩን በሶስተኝነት ያጠናቀቀችው የአስተናጋጇ ሀገር ካሜሮን አጥቂ ቪንሴንት አቡበከር ደግሞ የጨዋታው ኮከብ ግብ አግቢ ነው። ኢትዮጵያዊው ዳኛ በአምላክ ተሰማ በሴኔጋልና ቡርኪና ፋሶ መካከል ወደ ፍጻሜው ለማለፍ የተደረገውን ጨዋታ ሲመራ ባሳየው ብቃት በበርካታ የእግር ኳስ አፍቃሪያን መወደሱና የውድድሩ ምርጥ ዳኛ መሆን አለበት መባሉ የሚታወስ ነው። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ወደ መጨረሻው የዓለም ዋንጫ ማጣሪያ አለፈ። አርብለት በአዲስ አበባው አበበ ቢቂላ ስታዲየም በመልስ ጨዋታ የታንዛኒያቸውን ያስተናገደው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ጨዋታውን 2-0 አሸንፏል። በታንዛኒያ የተደረገውን የመጀመሪያ ጨዋታ 1-0 የተሸነፈው ቡድኑ 2-1 በሆነ ድምር ውጤት በመርታት ወደ መጨረሻው አምስተኛ የማጣሪያ ዙር ማለፍ ችሏል። ለኮስታሪካው የዓለም ዋንጫ ማለፍ የሚችልበትን ውጤት ለማግኘት አንድ የደርሶ መልስ ጨዋታ ብቻ የሚቀረው ብሔራዊ ቡድኑ በመጨረሻ ማጣሪያው ከጋና ጋር ይገጥማል። የዚህ ጨዋታ አሸናፊ በቀጥታ በቀጣዩ ከ20 ዓመት በታች የዓለም ዋንጫ ላይ የሚሳተፍ ይሆናል። 11ኛው ሳምንት ቤትኪንግ የኢትዮጵያ ፕሪሚየር ሊግ በርካታ ጎሎች ተቆጥረውበታል። ነገር ግን በመሪነትና በወራጅ ቀጠና ላይ ባሉ ክለቦች የደረጃ ሰንጠረዥ ላይ ለውጥ ያልታየበት ነበር ይለናል ውድድሮቹን ከድሬዳዋ የተከታተለው ዘጋቢያችን አዲስ ቸኮል።
የ11ኛ ሳምንት ቤትኪንግ የኢትዮጵያ ፕሪሚየር ሊግ የተጀመረው ሀዲያ ሆሳዕና ከጅማ አባጅፋር እንዲሁም ባህር ዳር ከተማ ከቅዱስ ጊዮርጊስ ባደረጓቸው ጨዋታዎች ነበር። በጨዋታዎቹም በደረጃ ሰንጠረዡ መጀመሪያና መጨረሻ ላይ ያሉት ቅዱስ ጊዮርጊሶችና ጅማ አባጅፋሮች ባለድል ሆነዋል። የድሬዳዋ ቆይታው የተመቸው የሚመስለው ጅማ አባጅፋር ለሁለት ተከታታይ ሳምንት ድል አስመዝግቧል። ሀዲያ ሆሳዕናን 4-2 ያሸንፈው ጅማ አባጅፋር በአጠቃላይ ካለው 7 ነጥብ 6ቱን ድሬዳዋ ላይ ባካሄዳቸው ያለፉት ሁለት ጨዋታዎች ያስመዘገባቸው ናቸው። ቅዱስ ጊዮርጊስ የድል ግስጋሴውን በመቀጠል 4ኛ ተከታታይ ድሉን የባህር ዳር ከተማን 2-2 በማሸነፍ አጣጥሟል። ይህ ጨዋታ የውድድር ዘመኑ ፈጣን ጎልም የተቆጠረችበት ነበር። አቤል ያለው ለቅዱስ ጊዮርጊስ የመጀመሪያውን ጎል ያስቆጠረው በአንደኛው ደቂቃ ላይ ነበር። የወትሮ የዋንጫ ተፎካካሪነቱ በዚህ ውድድር ዘመን የከዳው የሚመስለው ኢትዮጵያ ቡና ከአዳማ ከተማ ያለምን ጎል ባዶ ለባዶ ተለያይቷል። በሌላ በኩል ፋሲል ከነማ 11ኛ ሳምንት ወራጅ ቀጠና ላይ የሚገኘው ሰበታ ከነማ በቀላሉ 3-0 በማሸነፍ ሁለተኛ ደረጃውንና ከመሪው ቅዱስ ጊዮርጊስ ያለውን 2 ነጥብ ልዩነት አስጠብቋል። ባለፉት 4 ጨዋታዎች ድል ማድረግ ያልቻለው የአዲስ አበባ ከተማ በ11ኛ ሳምንትም በወላይታ ድቻ ተሸንፎ ወደ ወራጅ ቀጠና ገብቷል። በድሬዳዋ ቀላል የማይባል ደጋፊ ያላቸው ወልቂጤዎች 11ኛ የውድድር ሳምንት ግን ጥሩ አልሆነላቸውም። ቀድሞ ጎል በማስገባት መምራት ችለው የነበረ ቢሆንም አሰልጣኛቸው ጳውሎስ ጌታቸው ባጋጠመው የጤና እክል ከስቴዲየም በአምቡላንስ ከተወሰደ በኋላ 3 ጎሎች ተቆጥሮባቸው በመከላከያ 3-1 ተሸንፈዋል። ይህ ድል ለመከላከያ ከአምስት ጨዋታ በኋላ የተገኘ የመጀመሪያ ድላቸው ነው። ድሬዳዋና ሐዋሳ ከተማ ባደረጉት ጨዋታ ሐዋሳዎች በጭማሪ ሰዓት ባስቆጠሩት ጎል ባለሜዳዎቹን 3-2 ማሸነፍ ችለዋል። ከ11ኛ ሳምንት ጨዋታዎች በኋላ ቅዱስ ጊዮርጊስ፣ ፋሲል ከነማና ሐዋሳ ከተማ በ23፣ 21 ና 20 ነጥቦች የደረጃ ሰንጠረዥን ከአንደኛ እስከ ሶስተኛ ይዘው ሲመሩ ጅማ አባጅፋርና ሰበታ ከነማ በ7 ነጥብ በግብዳ ተበላልጠው ወራጅ ቀጠና ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ። በስተ መጨረሻም የቤጂንግ የ2022 የክረምት ኦሎምፒክ የመክፈቻ ስነ ስርዓት የሀገራት መሪዎች በተገኙበት አርብ ዕለት ተካሂዷል። በዩናይትድ ስቴትስ መራሹ ዲፕሎማሲያዊ ተአቅቦ መነጋገሪያ ሆኖ የሰነበተው የ2022 የክረምት ኦሎምፒክ በቤጂንግ ስታዲየም በድምቀት ተጀምሯል። ቻይና ትፈጽማለች ያሏቸውን የሰብአዊ መብት ጥሰቶች በመቃወም በርካታ ሀገራት ባለስልጣናትን ወደ አገሪቱ ባይልኩም በመክፈቻ ስነ ስርዓቱ ላይ ከቻይናው ፕሬዚደንት ዢ ጂንፒንግ ውጭ የሩሲያው አቻቸው ቭላዲሚር ፑቲን እና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽን ጨምሮ የተለያዩ ሀገራትና ተቋማት መሪዎች ታድመዋል። የመክፈቻ ስነ ስርዓቱን ያደነቁት ፕሬዝዳንት ፑቲን ዩናይትድ ስቴትስን ጨምሮ በተለያዩ ሀገራት የተወሰደውን የዲፕሎማሲ እቀባ የኦሎምፒክን መንፈስና መርህ የሚጻረር ሲሉ በድጋሚ ተችተዋል። በተለያዩ ሀገራት የሚገኙና በቻይና የሰብአዊ መብት ጥሰቶች ይፈጸሙባቸዋል የሚባሉ ማህበረሰቦች አባላት የክረምት ኦሎምፒኩ በትውልድ ሀገራቸው መካሄዱን ተችተው ይህን በመፍቀዱ ዓለም አቀፉን የኦሎምፒክ ኮሚቴም ተቃውመዋል። እስከ የካቲት 13 በሚቆየው በቤጂንጉ የክረምት ኦሎምፒክ ላይ ከ90 በላይ ሀገራት የተውጣጡ ከ2900 በላይ አትሌቶች በሰባት የስፖርት አይነቶች ይወዳደራሉ። ከሳምንቱ ስፖርታዊ መረጃዎች መካከል ለዛሬ መረጥናቸው እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እኛም ከዋሽንግተን ዲሲ እንሰናበታችኋለን። ዝግጅታችን ተጠናቀቀ። ሰላም፣ በደህና እደሩ።